ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ? ጽዮን ግርማ ነኝ። ለዛሬ መስከረም 23 2011 ዓ.ም ተመረጥ ምሽት የተሰናዱ ዝግጅቶችን ይዤ አብራችሁ ቆያለሁ። በቀዳሚው ዘገባችን አገሪቱ አሁን ያለችበት ሽግግር ቀጣይነት እንዲኖረው ቀና ልብና አርቆ አስተዋይ አይምሮ እንደሚጠይቅ ጠቅላይ ሚኒስትር አብይ አህመድ ተናገሩ።
አንዱስ ቆሞተ ድረስ ሁላችንም እንሞታለን። ለዚህ ነው ለሁላችንም የምትወን ውብ ሀገር በመደመር መገንባት አለብን የምንለው።
ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት ሐዋሳ ከተማ እየተካሄደ በሚገኘው 11ኛው የኢህአዴግ ድርጅታዊ ጉባኤ ላይ ነው። በሌላ ዘገባችን ደግሞ የአማራ ዴሞክራሲያዊ ፓርቲ ኤዴፓ በቅርቡ ከእስር የተፈቱትን በማዕከላዊ ኮሚቴ ውስጥ አካቷቸዋል።
እኔም ያልተለወጠ ድርጅት ቢሆን ኖሮ እኔም እዚህ አልገኝም ነበር። ቢኮዝ ይሄ ድርጅት ቀደም ሲል በባንዳነት አገልግሏል። ባድርባይነት ደግሞ በፍራት ይሞላ ነውና አሁን ፍጹም ከዚህ የተለየ ነው። የአማራ ህዝብ እንደ ህዝብ የሚያቆም አጀንዳ ማንሳት ጀምሯል ነው።
ጀነራል አሳምነው ጽጌና የሰማችኋቸው አጠቃላይ ዘገባ አለን። የቡራዩን ግድያ በመቃወም በአርባ ምንጭ ተካሂዶ የነበረው ሰልፍ ወደ ግጭት እንዳያመራ ያደረገው ማህበረሰቡ ለባህላዊ የእርቅ ሂደት የሚሰጠው ከፍተኛ ቦታ መሆኑን ታዋቂ የጋሞ ብሔረሰብ ባህላዊ መሪ ተናገሩ።
እኔ ታች ቆሜ ነበር ኳኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት ወርጫ ወደፊት እርኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ በባህላችን መሰረት ሳር ነጭ ይዤ ቤቱ በር ላይ ሄጄ እንደዚህ ጀኖር ላይ በመዘርጋት ሳሩን በመያዝ ቆምኩኝ።
የጋሞ ብሔረሰብ ባህላዊ መሪ ካኦ ደምሴ ጻራ ናቸው። ይዘናቸዋል። በተባበሩት መንግስታት 73ኛው ጉባኤ ላይም ኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች የተካተተበት ዘገባም ይዘናል። ሌሎች ዘገባዎችም ይኖሩናል። ሰዓት ከበቃን ወደ እናንተ እናደርሳቸዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ተመልሼ መጥቻለሁ። በቤንሻንጉል ጉምዝ የተቀሰቀሰውን ግጭት ተከትሎ ከቤንሻንጉል ጉምዝ ክልል ተፈናቅለው በምዕራብና ምስራቅ ወለጋ የሚገኙ ሰዎች ቁጥር 91,000 መድረሱን ብሔራዊ አደጋና ስጋት አመራር ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነትና ዳይሬክተር አቶ ደበበ ዘውዴ ለሀገር ውስጥ መገናኛ ብዙሃን ማምሻውን እንደተናገሩት በቅርቡ ወደ ምዕራብና ምስራቅ ወለጋ የተሰደዱት ተጎጂዎች ቁጥር 36,000 እንደነበር፣ በአካባቢው ባለው አለመረጋጋት ምክንያት ሌሎች 55,000 ሰዎች ከቀያቸው በመፈናቀል በምዕራብ ወለጋ ጊዜያዊ መጠለያ ጣቢያ እንደሚገኙ ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል ኤነርጂ ክፍሌ ሆሮን የታላቁ የኢትዮጵያ ህዳሴ ስራ አስኪያጅ አድርጎ መሾሙን የኢትዮጵያ ዜና አገልግሎት ዘግቧል። ብሩንዲ ውስጥ ሰብአዊ መብት በፍጥነት እየተረገጠ ነው የሚል ስጋት በሚሰማበት በአሁኑ ወቅት የሀገሪቱ መንግስታዊ ያልሆኑ ድርጅቶችን ለማገድ መወሰኑን የረድኤት ድርጅቶች እያወገዙ ይገኛሉ። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ አፍሪካ ለአንድ ሳምንት በሚጎበኙበት በአሁኑ ወቅት ዛሬ ጋና ውስጥ አፍሪካውያን በባርነት ይያዙበት የነበረውን ቦታ ጎብኝተዋል። አድማጮች፣ ለሰዓቱ የያዝናቸው አጠር አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። ለምሽቱ የያዝናቸውን ዝግጅት ይዤ አብሬያችሁ ቆያለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አስራ አንደኛው የኢህአዴግ ጉባኤ በሐዋሳ ከተማ እየተካሄደ ይገኛል። በዚህ ጉባኤ ላይ በመክፈቻ ስነ ስርዓቱ ጠቅላይ ሚኒስትር አብይ አህመድ ንግግር አድርገዋል። ሌሎች ዝግጅቶችም እየተከናወኑ ይገኛሉ። በስፍራው የሚገኘው ዘጋቢያችን ሙክታር ጀማል ተከታዩን ዘገባ አጠናቅሮልናል።
ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል በሐዋሳ ዛሬ የተከፈተው 11ኛው የኢህአዴግ ድርጅታዊ ጉባኤ የሀገሪቱን የወደፊት ጉዞ ወሳኝ ውሳኔዎች ይሰጡበታል ተብሎ ይጠበቃል። የጉባኤ አዘጋጁ ደህደን ሊቀመንበር የሆኑት ወይዘሮ ሙፍሪያት ካሚል ድርጅታቸው የህዝቦች ተሰስር ለሁለንተናዊ ለውጥ በሚል መሪ ቃል ያካሄደውን ጉባኤ በድል ባጠናቀቀበት ማግስት የኢህአዴግ ጉባኤ መካሄዱን አስታውሰው ለጉባኤው ስኬት ያላቸውን ምኞትም ገልጸዋል።
ጥንካሬዎቻችንን አጎልብተን ለመቀጠል ጉድለቶቻችንን ለጋጥሙ የሚችሉ ተግዳሮቶችን ነጥሰን በማውጣትና ለቀጣይ አቅጣጫ በማስቀመጥ የጀመርነውን የህዳሴ ጉዞ ወደ አንድ የላቀ ምዕራፍ የሚያሸጋግሩ አቅጣጫዎችን የሚያስቀምጥ የተሳካና የሰመረ ጉባኤ እንደሚሆን እምነቴ እጸና ነው።
የኢህአዴግ ሊቀመንበርና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ኢህአዴግ እስከዛሬ ባደረገው ጉዞ ተሸንፎ እጁን የሰጠበት ጊዜ አንድም ወቅት የለም ብለው እንደ ሀገርም ሆነ እንደ ድርጅት የሚሰሩ ብዙ ነገሮች መኖራቸውን ተናግረዋል። በተለይ በጥሩ ስም የማያውቀንን የዓለም ክፍል ማንነታችንን ቀይረን ማሳየት አለብን ብለዋል ዶክተር አብይ አህመድ።
እስከዛሬ በረሃብና በጦርነት በልመናና በስደት ለሚያውቀን ዓለም ሰጪ እንጂ ተመጽዋች ራስ እንጂ ጅራት አለመሆናችንን ለማሳየት ተክተን መስራትና እጅና እጅ ሆነን ከፍታችን መውጣት ይጠበቅብናል።
በኢትዮጵያ ታሪክ ውስጥ ኢትዮጵያን የመሩ የተለያዩ መሪዎች አገሪቷን ለውድቀት የጣሉም ለተልቅ ለእልና ያደረሱ መኖራቸውን ገልጸው የባለፈውን ታሪክ መቼም ቢሆን መሻር ስለማይቻል እኛ ለወደፊት ምን መስራት ይጠበቅብናል ሲሉም ጠይቀዋል።
ቆም ነገሩ እኛ የዛሬዎቹ መሪዎችስ ይህችን ታሪካዊ ሀገር ልትሰምጥ ነው ከተባለችበት አዘቅት ውስጥ አውጥተን የልጆቿ ኩራትና ክብር እናደርጋታለን ወይስ በ21ኛው ክፍለ ዘመን ውስጥ መሆናችንን ዘንግተን እርስ በርሳችን በርስትና ጉልት እየተፋጀን የልጆቻችን ማፈሪያና የዓለም መሳቂያ እናደርጋታለን?
መሪነት ከወንበር መያዝ የዘለለ ሐሳብ ያለው መሆኑን የገለጹት ዶክተር አብይ አህመድ በተለይ የመልካም አስተዳደር ችግሮች፣ የትውልድ ቅብብሎሽ፣ የአስተዳደር ሂደትና ሌሎች ጉዳዮች ላይ ሰፊ ጉዳይ ዳሰዋል። በፖለቲካ መጠላለፍ፣ በብሔርና እምነት መጠቃቃትን የመሳሰሉ ችግሮችን በተመለከተ ልንተው የሚገባ የአንዳችን ጥቃት የሌላችን ነው በማለትም ዶክተር አብይ ተናግረዋል።
ሰው አንድ ጣቱ ቢታመም ሙሉ አካሉ ወደ ሐኪም ቤት ይሄዳል። አንድ አካሉ ታሞ ሌሎች ጤነኛ ሊሆኑ አይችሉም። ከመካከላችን ማንም እስከተጎዳ ድረስ ሁላችንም እንጎዳለን። አንዱ እስከተጠቃ ድረስ ሁላችንም እንጠቃለን። አንዱ እስከተፈናቀለ ድረስ ሁላችንም እንፈናቀላለን። አንዱ እስከሞተ ድረስ ሁላችንም እንሞታለን። ለዚህ ነው ለሁላችንም የምትወን ውብ ሀገር በመደመር መገንባት አለብን የምንለው።
የፌደራላዊ አስተዳደር መዋቅርን በተመለከተ እንደ ኢትዮጵያ ብሔረ ብዙ ለሆኑ ሀገራት መፍትሄ የሌለው አማራጭ መሆኑን ገልጸው ነገር ግን የእያንዳንዱ ክልል አስተዳደራት በውስጣቸው ያሉ ብሔሮችን ሁሉንም በኃላፊነትም ማስተዳደር እንደሚኖርባቸው ተናግረዋል። የመልካም አስተዳደር ችግሮች፣ ሙስናን በተመለከተ በተለይ ህዝቡ ማግኘት ያለበትን አገልግሎት በገንዘብ መግዛት የለበትም፣ ይህ ውጣ ውረድ የመልካም አስተዳደር ችግር ብቻ ሳይሆን የመጥፎ አስተዳደር መስፈንም ነው ብለውታል ዶክተር አብይ አህመድ።
የመጥፎ አስተዳደር መስፈንን ተተግኖ የሀገራችን ቀዳሚ አደጋ የሆነው ሌብነትም ሙስናና የክራይ ሰብሰብነት በሚል ገራገር የዳቦ ስሞች ማንቆለጳጰሱን ትተን ሀገር የሰረቀን ሌባ ሌባ የምንልበት ሞራል በቁርጠኝነት መገንባት አለብን።
በዚህ ጉባኤ መክፈቻ ላይ የውጭ ሀገር ፓርቲዎችን በመወከል ሉካም ብዱኖች የተገኙ ሲሆን 18 ሀገር አቀፍ ፓርቲዎችን በመወከል ንግግር ያደረጉት አቶ ዋሲሁን ተስፋዬ ከ27 ዓመት ኢህአዲግ ሀገሪቷን ሲቆጣጠር በህዝቡ ዘንድ የነበረ ከፍተኛ ደስታና ቆይቶ ለህዝቡ የተገባው ቃል መበላት በሀገሪቷ ውስጥ ትልቅ ችግር መፍጠሩን አስታውሰዋል።
የህዝባዊ እምቢተኝነትና አምባገነናዊ ስርዓትን በቀኝ ማለት ህዝባዊ ትግል በአንድ በኩል ኢህአዲግ ራሱን አርሞ ከዚህ በኋላ ላለፉት 27 ዓመታት በመጣንበት መንገድ መሄድ አንችልም በማለት ኮስቲ ወጣ የለውጥ ኃይል በመፈጠሩ፣ በሌላ በኩል የህዝባችን ጨዋነትና አብሮ የመኖር የቆየ ባህላችን ታክሎበት ወደ አንጻራዊ ሰላም ባንሸጋገር ኖሮ አግራችን በምን አይነት አስቸጋሪና ለህልውና አስጊ በሆነ ሁኔታ ውስጥ ልትገባ ጫፍ ላይ ደርሳ እንደነበር የምናስታውሰው መራራ ሀቅ ነው።
በአስረኛው ጉባኤ የያዲጋጋር ድርጅቶችን ጉዳይ ወደ ሙሉ ተሳትፎ ለማሸጋገር የታሰበው እቅድና ጥናቱ እንዲቀርብ ተብሎ የነበረው በተለያዩ የሀገር አለመረጋጋት ጉዳይ አለመጠናቀቁንና ጥናቱ ተሳክቶ ባይፈጸምም ይህ ጉባኤ ተመካክሮ አቅጣጫ እንደሚሰጥበት ዶክተር አብይ አህመድ ገልጸዋል። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሐዋሳ።
ሙክታር ጀማልን እናመሰግናለን ለሪፖርቱ። ወደ ተከታዩ ዘገባችን እናልፋለን። በ11ኛው የኢህአዴግ ድርጅታዊ ጉባኤ ላይ የተለየ ርዕዮተ ዓለም ለውጥ እንደማይደረግና የህዝቡን እድገት የሚሰጥ ፕሮግራም ማሻሻያ እንደሚያደርግ የአማራ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ደመቀ መኮንን ገለጹ። አቶ ደመቀ መኮንን ይህንን የተናገሩት ትላንት ወደ አዋሳ ከመሄዳቸው በፊት ነው። በተጨማሪም የአዲሱ የአማራ ዴሞክራሲያዊ ፓርቲ ከዚህ ቀደም ከእስር የተፈቱትን እነ ጀነራል አሳምነው ጽጌንና አቶ መላኩ ፈንቴን በማዕከላዊ ኮሚቴ ባባልነት አካቷል። ከነዚህ መካከል ጀነራል አሳምነው ጽጌ በዚህ ሪፖርት ላይ አነጋግረናቸዋል። ማስተር መስጋናው ዘገባላት።
አቶ ደመቀ መኮንን ትላንት ወደ ሐዋሳ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ 3 ቀናት በሚቆየው በኢህአዴግ ጉባኤ ላይ በርዕዮተ ዓለም ላይ ያተኮረ አጀንዳ ጉባኤው እንደሌለው ጠቁመዋል።
በመሰረቱ የአይዲዮሎጂ ክርክርና የአይዲዮሎጂ አጀንዳ በዚህ ውስጥ የሚታያል። የምንገነባው ልማታዊ ዲሞክራሲያዊ ስርዓት አለ። አሁን ያዝነው የለውጥ መንገድ አሁን ለመድረኩ የሚመጥኑ አስተራሮቹን አካሄዶቹን መከተል ለዚህ የሚመጥኑ ፖሊሲዎች ስትራቴጂዎችና ያፈጻጸም ስርዓቶችን ማየት ለውጡን የሚመጥኑ አካሄዶችን ማጥረቅ ይገባል እንጂ አሁን የአይዲዮሎጂ ጉዳይ ብዙ አከራካሪና የሚያል ጭብጥ ሆኖ የሚታይ አይደለም።
ይበንዲህ እንዳለ አዴፓ ጉባኤውን ትላንት እኩለ ቀን ላይ ሲያጠናቅቅ የፓርቲው ሊቀመንበርና ምክትል ሊቀመንበር በመምረጥ ነበር። በዚህ መሰረት የፓርቲው ሊቀመንበር አቶ ደመቀን፣ ምክትል ሊቀመንበር ደግሞ አቶ ገዱ አንደርጋቸውን አድርጎ መርጧል። ጉባኤውን በንግግር የዘጉት የፓርቲው ሊቀመንበር አቶ ደመቀ መኮንን የአማራ ዲሞክራሲያዊ ፓርቲ አዴፓ በስም ብቻ አይደለም የተለወጠው፣ ብዙ ጉድለቶችንና ድክመቶችን አንድ ባንድ ቆጥሮ በማውጣት ህዝቡን የሚያረካ ስራ ለመስራት የመፍትሄ አቅጣጫዎችን በማስቀመጥ ጭምር እንጂ
ከክልል ከመንደር ከቀበሌ ይጀምራል። በዚህ አግባብ የተገነባ ስርዓት እንዲኖር የሚፈልገው አዴፓም በዚህ ደረጃ ጠንካራ እንቅስቃሴ ለማድረግ ነው። በጉባኤው ምክክር አድርጎ አቅጣጫ አስቀምጦ ለተግባር እየተዘጋጀ ያለው
የማዕከላዊ ኮሚቴ አባላት ልክ እንደባለፈው በሶስት ወርና በስድስት ወር ተገናኝቶ በተወሰኑ አጀንዳዎች መክሮ የሚለያይ ሳይሆን ያለውን ችግር ለመፍታት የተግባር ሰው መሆን አለበት ያሉት ሊቀመንበሩ ለውጡን የሚመጥን የህግና አሰራር ስርዓቶችን እንደሚያሻሽል ተቆመዋል። ይሉንታ አድርባይነትና ጠባቂነት ከመቼውም በላይ ቦታ እንደማይኖራቸው አጽንኦት ሰጥተው ተናግረዋል።
ድርጅት ሀገርን ለማዳን ህዝብ ለመጥቀም ስለሆነ ተልፎ በዚህ ዙሪያ እንደ ኢህአዴግ በሚያስተሳስረን አራፊነት እንደ አማራ ዲሞክራሲያዊ ፓርቲ በሚመለከተን አግባብ ለውጡን የሚመጥን ሪፎርም አካሄድ ነው።
አዲስ ከተመረጡት የማዕከላዊ ኮሚቴ አባላት ውስጥ ብርጋዴር ጄኔራል አሳምነው ጽጌ ያለችኝን ትርፍ ዘመኔን ነጻ ላወጣኝ ህዝብ እሰራለሁ ነው ያሉት።
እኔ ቀደም ሲል እንዲህ አይነት ጉባኤዎች የመካፈል እድሉ ነበረኝ። ድሮክ ማውቀው ሂደት ውስጥ ነው የተለየ ነው። አንደኛ መድረኮች ጠባብ ነበሩ። ትንሾች የሚሉትን ነገር ብዙዎች አዳምጠው ወስነው የሚሄዱበት እድል ነበረ። ምኞታችን እና ፍላጎታችን እንዳማራ በግልጽ ማንጸባረቅ ገደቦች ነበሩበት። እኔም ያልተለወጠ ድርጅት ቢሆን ኖሮ እኔም እዚህ አልገኝም ነበረ። ቢኮዝ ይሄ ድርጅት ቀደም ሲል በባንዳነት አገልግሏል። በአድርባይነት የተሞላ በፍራት የሞላ ነው እና አሁን ፍጹም ከዚህ የተለየ ነው። የአማራ ህዝብ እንደ ህዝብ የሚያቆም አጀንዳ ማንሳት ጀምሯል። ትርፍ እድሜ ነው የምኖረው ከአሁን በኋላ። ህዝብ ነው ወደዚህ መድረክ ያወጣኝ። ህዝብ ነው ከሞቱና ከሆነ ዋሻ አውጥቶ እዚህ እንድገኝ ያደረገኝ። ስለዚህ ለዚህ ህዝብ ይበጃል ብዬ የማስበውን ሁሉ ሪጋልስ የኮሚቴ ውሳኔ ተቀበለው አልተቀበለው በግሌም አደርገውን ሁሉ እያደረግኩ እሄዳለሁ።
በክብር የተሸኙት ነባር አመራር አቶ መኮንን የለውም ወሰን በበኩላቸው አዴፓ ፈታኝ ምዕራፍ ላይ እንደሚገኝ ጠቁመው ብቃቱን አዳብሮ መገኘት እንዳለበትም መክረዋል።
በመጀመሪያ ደረጃ ህብረተሰቡ ፍላጎቱ ከፍ ብሏል። የመናገር የመሞገት እና የመጠየቅ ብቃቱና ተነሳሽነቱ አድጓል። ስለዚህ ማንኛውም የብረሰብ ኩል የሚደራደር አይደለም። ጥያቄው መልሰ ማለፋለሁ። ብቃት፣ ታማኝነት እና ቁርጠኝነት ይጠይቃል። አዴፓ ይህን እድሉን ተጠቅሞ ህዝቡን ሞቢላይዝ አድርጎ ከቻለ ደግሞ ከሌሎችም ተፎካካሪ ፓርቲዎች ጋራ የጋራ ግንባር እየፈጠረ ምክንያቱም ተፎካካሪዎች ናቸው እንጂ የሚጠፋፉ አይደሉም።
ጉባኤው ባለ 7 ነጥብ ያቋም መግለጫ በማውጣት የተጠናቀቀ ሲሆን ለውጡን ለማስቀጠል የሚከፈለውን መስዋዕትነት ለመክፈልም ቆርጦ መነሳቱን አስፍሯል። 6 ቀናት በቆየው በዚህ ድርጅታዊ ጉባኤ ላይ በድምጽና ያለ ድምጽ የተሳተፉ ጉባኤተኞች፣ የተፎካካሪ ፓርቲ አመራሮች፣ የፖለቲካ ተንታኞች፣ አክቲቪስቶች፣ የቅድሞ ታጋዮች፣ ምሁራን፣ ታዋቂ ግለሰቦችና ሌሎች የህብረተሰብ ክፍሎች የተሳተፉበት እንደነበር ከጉባኤው ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የቡራዩን ግድያ በመቃወም በአርባ ምንጭ ተካሂዶ የነበረው ሰልፍ ወደ ግጭት እንዳያመራ ያደረገው ማህበረሰቡ ለባህላዊ የእርቅ ሂደት የሚሰጠው ከፍተኛ ቦታ መሆኑን ታዋቂ የጋሞ ብሔረሰብ ባህላዊ መሪና ፖለቲከኛ ተናግረዋል። የጋሞ ብሔረሰብ ባህላዊ መሪ ወይም ካኦና የቀድሞ የተቃዋሚ ፓርቲ አመራር ከሆኑት ደምሴ ጻራ ጋር እስክንድር ፍሬው ቃለ ምልልስ አድርጎ ነበረ። ተከታዩን ክፍል እንደሚከተለው አቀናብሮታል። ማሎ ማልዶ ማቃጋሞ ጎፋየሎ ማይ 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 ካልባይ O vai tá de sati direto malu ጋሞጎፋ በፊት ለፊት ገጽ በቀዳሚ ርዕስ ተርታ ካባያና ጫማው ማደሪያ ከምንጮቹ ሀገር አርባ ምንጭ የተደመጠው ተግባር የበርካቶችን ቀልብ እንደገዛ ቀጥሏል። የጋሞ ባህላዊ መሪዎች፣ ካኦዎችና ማጋዎች፣ ያገር ሽማግሌዎችም የአመቱን በጎ ተግባር ፈጽመዋል። በጋሞጎፋ ዞን ዋና ከተማ አርባ ምንጭ ሆነው ይህ ነው የተንበረከኩ ያዛውንት ኩልበቶች ቁጣ በረዱ። ሳሪ ዘው ከፍ ያሉ ያገር ሽማግሌዎች እጆች ሰላማ ወረዱ። በአርባ ምንጭ የተደረገው የዜጎችን ልብ ማርኳል። ሊባባስ የነበረ ግጭት ተገጥቷል። ሊፈጸም የነበረ ጥፋት በጋሞ ወግ በኢትዮጵያ ባህል እንዲቀር ተደርጓል። መስከረም 7 2011 አብዛኛዎቹ የጋሞ ብሔረሰብ ተወላጆች በሆኑ ዜጎች ላይ በቡራዩ የተፈጸመው ግድያ ያሳዘናቸው፣ ድርጊቱ ያስቆጣቸው የአርባ ምንጭ ከተማና አካባቢዋ ነዋሪዎች አደባባይ ወጡ። ሀዘናቸውን ለመግለጽ ተቃውሟቸውን ለማሰማት የከተማዋን አስተዳደር ዕውቅና አግኝቶ ከተጠራው ሰልፍ ዓላማ ያፈነገጡ የተወሰኑ ወጣቶች ግን በስሜታዊነት ተንቀሳቀሱ። ከኦሮሚያ ጋር የተገናኘ ስም ባላቸው ባንኮች ላይ ጥቃት ለማድረስም ተነሱ። የጋሞ ብሔረሰብ ባህላዊ መሪዎች ግን ይህ እንዲሆን አልፈቀዱም። ካኦዎች፣ ማጋዎችና ያገር ሽማግሌዎች ከነዚህ ባንኮች ፊት አጥር ሆነው ቆሙ። ሳሪ ዘው ተንበረከኩ። በጋሞ ጎፋ ዞን ከሚገኙ 42 ከፍተኛ ባህላዊ መሪዎች አንዱና የቀድሞው የደቡብ ህብረት አመራር አባል ካኦ ደምሴ ጻራ ይህንን ለማድረግ የመጀመሪያው ነበሩ። ባለፈው ሰኞ መስከረም 7 የሆነውን እንደዚህ ያስታውሳሉ።
ወጣቶች ናቸው እንግዲህ ሲሄዱ እኛ ከኋላ እንከተላቸው ነበር። ልክ ላይ እንደሄዱ የኦሮሚያ ልማት ባንክ የሚል ነበርና እሱን ሲያዩ ድንጋይ መወሮ ወደ ጀምራለሁ። እኔ ታች ቆሜ ነበር። ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ሄድኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቆሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጀምር ላይ በመዘጋት ሳሩን በመያዝ ቆምኩኝ። እንግዲህ ሌሎችም ሽማግሌዎች እነን አይተው መጥተው ግማሹ ከነገር ይቆማል፣ ግማሹ ይንበረከካል። እና በይሄ እንግዲህ መጨረሻው ተማጽኖ ነው። በባህላችን
እርሶ ካውኖት ከሶ በታች ባለ የባህላዊ ማረግ ያሉ ናቸው ሌሎቹ የቆሙት። እስቲ ዝርዝራቸውን ይንገሩኝ። ሳሪዘን ተንበረከክን ቆመን ያሏቸው?
አዎ እኔ እንግዲህ በዛ ባህል መስረት የመጨረሻው ወሳኝ ሰው ነኝ። እንግዲህ እኔ አሁን ስላለው ህጄ ቤቱን ከጀርባ አርጌ በሩ ላይ ነው የቆምኩት።
ዘበኞቹ ነው ቆሙት።
አዎ ሳሪዬ ቆማለሁ። ዘበኞቹ ፈርተው ቤቱን ዘጉ። ክፈቱ አልኳቸው። ክፈቱ ክፈቱና ልቀቁ ብዬ አስከፈት ቆምኩኝ።
ባንኩ እየሰራ ነበር በዛ ሰዓት?
በዛ ሰዓት እየሰራ ነበር፣ ወይም ለመዝጋት ባሳብ ነበር እንግዲህ ሰልፉ ከመጣ በኋላ። ስለዚህ ክፈቱ በሩን አልኩ። አትረበሹ ቆሙ ወጣችሁ ግማሾቻችሁ ውስጡ ብዬ ካዘዝኩ በኋላ በሩ ላይ ቆምኩኝ። ከዛ በኋላ እንግዲህ አርባ ምንጭ የነበሩ ሽማግሌዎች፣ የሚመለከታቸው ሁሉ ሽማግሌዎች ሁሉ ይሄን በማድረግበት ጊዜ መጥተው ከነጋሪ ቆመው ይቆማል፣ ሳር ይዘው የሚንበረከከው ይንበረከካል። በዛ መሃል እኔ እንግዲህ አልንበረከክም፣ ለኔ አይፈቀድም እና የኔ ስራ መሃሉ ገብቶ ሳሩን ይዞ መቆም ነው። ከዚህ ቀጥሎ አሁን እጄ ላይ ያለውን የካው ምልክቱን ማሳየት ነው።
የባህላዊ መሪነቱን ምልክት ማሳየት ነው።
ህዝቡን ማሳየት ነው። ይሄ የተከበረ ነገር ስለሆነ ይሄንን በማሳየበት ጊዜ መቆም አለበት። እና በዛው እግዚአብሔር ይስጣቸው አብዛኛው ከተማ ልጆች ናቸው። ይሄን ባህል ጠልቀው የማያውቁ ናቸው። ሆኖ የሚያውቁትም ውስጣቸው ሰዎች ስለነበሩ እንዲቆም ተደረገ።
ግጭት እንዳይባባስ ማድረግ የተቻለው ማህበረሰቡ ለባህላዊ መሪዎችና የእርቅ ሂደት በሚሰጠው ከፍተኛ ቦታ ምክንያት መሆኑን ካው ደምስ የጻራ ለአሜሪካ ድምጽ አብራርተዋል።
በባህሉ የኛ መግባት ማለት አንድ ፖለቲካ ወይም የአስተዳደር መሪዎች ነን፣ ሃይማኖታዊ መሪዎችም ነን ካዎች። ስለዚህ በሁለቱ ምክንያት ህዝቡ ትልቅ አክብሮት ይሰጣል። እና ለምሳሌ አሁን ካው የንኩበት ቦታ ላይ እዚህ አይነት ጥል እና ከሌላ ካው ጋር እዚህ አይነት አገር ጋር ጥል ቢነሳ ረጅም ዱላ ይዘን እንገባለን። ሁለቱን ወገኖች የመምታት መብት ማለት አልግደል ወይም
መምታት ማለት እንደ መቅጣት ነው፣ እንደ መገሰጽ ነው።
መገሰጽ ነው አድሎ ሳትይዝ ሁለቱን በመምታት አቁሙ ነው። አዎ። እና መብቱ እስከዚህ ድረስ ነው። አክብሮታችን ቅድም እንዳልኩት በአንድ በኩል ፖለቲካል አመራሩን እንድንመሰጥ በአስተዳደራዊ ኃላፊዎች እንደመሆነው፣ ሁለተኛም ደግሞ የሃይማኖት መሪዎችም ነን መንፈሳዊ። አስርቱ ቃላት ስድስቱ ትእዛዛት የሚባሉት የወንጌል ቃል የመጽሐፍ ቅዱስ ቃል እዛ ላይ የተመሰረተ ይመስለኛል። ይሄን ምለው ለምንድን ነው እንግዲህ ከፍተኛው ሰው መግደል መገዳደል ነው። ያ መገዳደል ለሞተው አይደለም የሚታዘነው። ሰው ደም ማፍሰስ ደም ትልቅ ኃጢአት በመሆኑ በሁለቱ ወገኖች መካከል፣ በጎሳዎች መካከል ቢሆን ወይ ሁለቱ ግለሰቦች መካከል፣ ቤተሰቦች መካከል ቢሆን አብሎ አይጠጡም አይበሉ። ስለዚህ በቀጥታ ያንን ፍርሃት ፈጽሞ ድሮ እንደነበረው ነው የሚቀላቀሉት። ሌላ እርምጃ የሚወሰድበት ገዳዩ ላይ ሌላ እርምጃ ይወሰድ።
እናም የጋሞ ባህላዊ መሪዎች ተግባር ባሪያነቱ እየተጠቀሰ ቀጥሏል። በኢትዮጵያ ያጋጠሙ ላሉ ግጭቶችም የሰላም መንገድ አሳይቷል። ለቃለ ምልልሱ የተባበሩኝን የቀድሞው ደቡብ ህብረት አመራር አባል እንደዚሁም የጋሞ ብሔረሰብ ባህላዊ መሪ ካኦ ደምስቴ ጻራን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን አድማጮች። ሙሉን ውይይት በዌብሳይታችን ላይ ማግኘት ትችላላችሁ። ወደ ተከታዩ ዘገባችን እናልፋለን። የኤርትራ ህዝብ ማዕቀቦቹ እንዲነሱለት ብቻ ሳይሆን በማዕቀቦቹ ምክንያት ለደረሰበት ጉዳት ማካካሻ እንደሚጠይቅ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ መሐመድ አስታውቀዋል። የውጭ ጉዳይ ሚኒስትሩ በተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ ባደረጉት ንግግር ላይ ከኢትዮጵያ ጋር የተደረሰው የሰላም ስምምነት ለአካባቢውም ተስፋን የዘራ መሆኑን ተናግረዋል። የጉባኤውን ሂደት ከኒውዮርክ ሲከታተል የቆየው ሰለሞን አባተ ተከታዩን ዘገባ አጠናቅሯል።
ታሪካዊ ሲሉ የኤርትራ የውጭ ጉዳይ ሚኒስትር የጠሩት የኢትዮጵያና የኤርትራ የሰላም ስምምነት ለሀያ ዓመታት የቆየውን የጦርነት ያልተቋረጠው ውጥረትና ግጭቶች የጨለማ ጊዜ የገፈፈው መሆኑን በተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ መድረክ ላይ ተናግረዋል። የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ በ16 ዓመታት ዘገየ ያሉት የአሁኑ የኢትዮጵያና የሀገራቸው የታደሰ ግንኙነት ሀብቶቻቸውን በጋራ የማንቀሳቀስ እምቅ አቅሞቻቸውንና ኃይላቸውን እጅግ ለሚያስፈልጋቸው ልማታቸው እድል መፈቱን ተናግረዋል።
Even if belated by almost 16 years will allow both countries to funnel their resources.
በሁለቱም ሀገሮች ውስጥ ተስፋና በመጪው ጊዜ ላይ መተማመንን እየፈጠረ ለአካባቢያዊ ሰላምና ጸጥታም ፍሬ እያስገኘ መሆኑንም አመልክተዋል። የኤርትራ የውጭ ጉዳይ ሚኒስትር ለዙሪያ ገብ ትብብር መሰረት የሚጥሉ አዳዲስ ማዕቀፎች ባለፉት ሁለት ወራት ውስጥ እየተነደፉ መሆናቸውን የጠቆሙት የኤርትራው የውጭ ጉዳይ ሚኒስትር ለአካባቢው ጭምር እየዘለቁ ያሉ ሁኔታዎችን መፍጠራቸውንም አመልክተዋል። ለአዲሱ ሂደት መሳካት የተረባረቡ ወገኖችን ሁሉም አመስግነዋል። አቶ ሳላህ ኡስማን መሐመድ የሚኒስትሩ የ10 ደቂቃ ንግግር አብዛኛውን ትኩረትና አጽንኦትም የሰጠው ሀገሪቱ ላይ ተጥለው ለቆዩት ማዕቀቦች ጉዳይ ነበር። በአውሮፓ የዘመን አቆጣጠር በ2009 እና በ2011 ዓመተ ምህረት ተጥለው ላለፉት 9 እና 7 ዓመታት የቆዩትን ማዕቀቦች ግራ የሚያጋቡና አሳማኝ መሰረት የሌላቸው ሲሉ ነው የጠሯቸው።
The transgressions perpetrated against Eritrea are in many ways symptomatic of the harvest.
በኤርትራ ላይ የተፈጸሙት ጥፋቶች በአብዛኛው የዘመናችንን ዓለም አቀፍ ግንኙነቶች እየገዙ ያሉት የእብሪትና የጉልበተኛነት ግብግቦች መገለጫ ምልክቶች ናቸው።
When the rule of law is suppressed and supplanted by the logic of force, when global power balance is compromised, the inevitable
የሕግ የበላይነት ሲረገጥና ቦታው በኃይል አስተሳሰብ ሲተካ ዓለም አቀፍ የኃይል ሚዛን ሲዛባ አይቀሬዎቹ ውጤቶች ለቁጥጥር የሚያስቸግሩ ቀውሶችና የሚጋጋሉ ጦርነቶች ናቸው።
በአካባቢው እየነፈሰ ነው ባሉት የተስፋ አየር ምክንያት የጸጥታ ጥበቃ ምክር ቤቱ አባላት የሆኑ ብዙ ሀገሮች በኤርትራ ላይ የተጣሉት አጥፊ ማዕቀቦች ያለመዘግየት እንዲነሱ እየጠየቁ ቢሆንም ዲፕሎማሲያዊው ንግግር ግን ከዚያ ፍላጎት ጋር የሚጣጣም አለመሆኑን የውጭ ጉዳይ ሚኒስትር ኦስማን ሳልህ አመልክተዋል። ህገወጦቹ ማዕቀቦች ባሉበት እንዲቀጥሉ የሚያደርጉ ሰበቦችና ቅድመ ሁኔታዎችን ሲደረድሩ የሚሰሙ ሀገሮች አሉ ብለዋል። ላለፉት 9 ዓመታት አሉ አቶ ኦስማን ሳልህ፣ ተጠቂና የጉዳቶቹ ተቀባይ የሆነው የኤርትራ ህዝብ ዛሬ ምህረትን አይጠይቅም። ፍትህ እስኪረጋገጥ የኤርትራ ህዝብና መንግስት ትግላቸውን ይቀጥላሉም ብለዋል ሚኒስትሩ። ማዕቀቦቹ በኤርትራ ላይ ግዙፍ የመጣኔ ሀብት ጥፋት ከማድረሳቸው በላይ በሀገሪቱ ገጽታና መልካም ዝና ላይም ይህ ነው ተብሎ ሊነገር የማይችል ጉዳት ማድረሱንም አቶ ኦስማን ሳልህ አመልክተው በመዋዕለ ንዋይ አቅሟ ላይ ጫና ማሳደሩንና በአካባቢና በብሔራዊ ደረጃም ያለ መረጋጋት እንዲኖር ማድረጉን በመጥቀስ ከሰዋል። የፍትህ መጓደልን ሲፋለሙና ለጋራ ደህንነትና አካባቢያዊ መረጋጋት የሚያመች ሁኔታ ለመፍጠር ላለፉት 60 ዓመታት ሲታገሉ የቆዩት ኤርትራውያን አሉ የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ፣ አደጋን በመሸከምና በመቋቋም መገለጫቸው የተፈጸሙባቸውን በደሎች አሸንፈዋል። የኤርትራ ህዝብ ምህረት አይጠይቅም ብለዋል ሚኒስትር ኦስማን።
The people of Eritrea have not committed a crime or transgression that impels them to seek clemency.
የኤርትራ ህዝብ ምህረት እንዲጠይቅ የሚያደርገው የፈጸመው ወንጀልም ሆነ ያደረሰው ጥፋት ስለሌለ እየጠየቀ ያለው ማዕቀቦቹ ያለመዘግየት እንዲነሱለት ብቻ ሳይሆን ለደረሰበት ጉዳትና እንዲያመልጡት ለተደረጉ እድሎች ማካካሻዎች እንዲደረጉ ጭምር ነው።
የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ የ73ኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቅዳሜ ተስያት ንግግራቸውን የቋጩት በዚሁ ጥሪ አዘል መልእክታቸው ነበር። ከርሳቸው ቀደም ሲል በሐሙስ ምሽቱ የጠቅላላ ጉባኤው ስራ ላይ የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም በኤርትራ ላይ የተጣሉት ማዕቀቦች እንዲነሱ ሀገራቸው እንደምትጠይቅ አስታውቀው ነበር።
It is only appropriate and timely that the Security Council now seriously considers without delay lifting the sanctions imposed on Eritrea.
አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው።
የጅቡቲ፣ የሶማሊያ፣ የሱዳንና የደቡብ ሱዳን መንግስታት በመንግስታቱ ድርጅት የዓለም መድረክ ላይ ያስተላለፏቸውን መልእክቶች በሌላ ዝግጅት ይዤ መለሳለሁ።
ሰላሙን እናመሰግናለን አድማጮች። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞክቢል ያቤሮ ነበር። የስርጭት መሐንዲሱም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። እናንተም አስተያየቶቻችሁን አድርሱን። ሰላም፣ ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ